በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። እንደምን ሰንብታችኋል ክብሯን አድማጮቻችን? በዛሬው የፍኖተ ቅዱሳን ዝግጅታችን የታላቁን አባት የቅዱስ ዮሴማስን ሕይወት ታሪክና ተጋድሎን የሚያሳይ ዝግጅት አጠናቅረናችኋል። ተከታተሉን። ታጋሽ የሆነ ነውር ነቀፋ የሌለበት የእግዚአብሔርን ፈቃድ ለመፈጸም ዝግጁ የሆነ በቤተውና ከክፉ ሕሊና ጋር በመጋደል በጾም በጸሎትና በትጋት የእግዚአብሔርን መንገድ የሚከተል በዮርዳኖስ በረሃ የሚኖር ዮሴማስ የሚባል አንድ መነኩሴ ነበር። እርሱም ስለ ኃጢአቱ ስርየት ብዙ ልመናና ምልጃ ወደ እግዚአብሔር እየጸለየ የሐዋርያትን የሰማዕታትንና የቅዱሳንን መጻሕፍት ዘውትር ያነብ ነበር። ከዕለታት በአንድ ቀን የነቢያት መጻሕፍትን ሲያጠናም በነቢዩ ኤርምያስ መጽሐፍ ውስጥ ስለ ብፁዓን የተጻፈ ጽሑፍ አነበበም። ቅዱስ ዮሴማስም ይህንን የመሰለ ነገር ባገኘ ጊዜ በጣም ተደነቀም። ብፁዓውያኑንም ያይ ዘንድ በቀንና በሌሊት ወደ እግዚአብሔር ልመናውን ጀመረም። ለአርባ ዓመታትም ሲጾም ሲጸልይ ኖረም። የተሰወረውን የሚያይ ልብንና ኩላሊትን የሚመረምር እግዚአብሔር ልመናውን በሰማ ጊዜ እንዲፈጸምለት መልአኩን ላከለት። መልአኩም ወደ እርሱ መጥቶ ንጹሕና ተአጋሲ ባሕታዊ ዮሴማስ ሆይ፣ እነሆ እግዚአብሔር ልመናን ተቀብሏል፣ ጸሎትህንም ሰምቷል። ስለዚህ ከአንተ ጋር እሆንና እነዚህ የተወደዱና የተመረጡ ንጹሐን ምድራውያን መላእክት ሰማውያን ሰዎች ከሆኑ ትእዛዝንም ስለ ጠበቁ እግዚአብሔር ከሚወዳቸው ከሚያረጋጋቸው ከሚጎበኛቸው አደርስ ዘንድ ተነስ። የሰማ ሁሉ እግዚአብሔርን ያመስግነው፣ ፍቃዱን ለሚፈጽሙት ሁሉ አዳኝ መሆኑንም ይረዳ። ተነስና እንሂድ አለውም። ቅዱስ ዮሴማስም ይህንኑ ከመልአኩ በሰማ ጊዜ በጣም ተደሰተም። ወዲያውም ከመልአኩ ጋር ሶስት ቀንና ሌሊት ተጓዘም። በኋላ ይመራው የነበረ መልአክ ከእርሱ ተሰወረም። ከዚህ የሚቀጥለውን ቅዱስ ዮሴማስ ራሱ እንዲህ እያለ ይተርክልናል። ዓይኔን ወደ ሰማይ አንስቼ ጌታዬና አምላኬ ኢየሱስ ክርስቶስ ሆይ፣ እኔ በዚህ ምድር ብቻዬን ነኝና ወዴት እንደምሄድ አላውቅም፣ ቸርነትህ ይጎብኘኝ አልኩት። በዚያን ጊዜ የእግዚአብሔር እርዳታ አይለይህም፣ አትፍራ የሚል ቃልን ሰማው። ከዚያም አይቼ የማላውቀውን አውሬ ወደ እኔ ላክልኝ። አውሬውም በላዩ ላይ እንድወጣ አጎነበሰልኝ። ለ12 ቀናት በዚህ አውሬ ላይ ተቀምጬ ከተጓዝ በኋላም ወደ አንዲት ዛፍ አደረሰኝ። ዛፏም ወደ እኔ ያጎነበሰች፣ ወደ ላይ ይዛኝ ወጣች። ከከፍታውም የተነሳ ዳግም ዓለምን የማይ አልመስልህ አለኝ። ይህችም ዛፍ በዓለም ሁሉ የሚመስላት የሌላት የገነት አምሳል ወደ ሆነች ወደ አንድ ምድር አደረሰችኝ። ታላላቅ በሆኑ ዛፎች በመካከልም ቆሞ የሚጸልይ እንደ ፀሐይ የሚያበራ አንድ ሰው ባየሁ ጊዜ በአየር ባሉ መናፍስት ወገን መሰለኝ። ያም ሰው ባየኝ ጊዜ ሰላም አለኝ። በመገረምም እንዴት ወደዚች ንጽሕት ምድር ልትመጣ ቻልክ? ይህ ነገር በጣም ይገርማል። ከጥንት ጀምሮ ከእኛና በመድኃኒታችን ኢየሱስ ክርስቶስ ፈቃድ ወደዚህ ምድር ከመጣው ከሐዋርያው ማቴዎስ በቀር ወደዚህ መጣ የለም። እንዴት ወደ እኛ መጣ አለኝ። እኔም የ12ቱን ሐዋርያት ስብከት ሳነብ ሐዋርያው ማቴዎስ ወደ እናንተ መምጣቱንና አነዋውራችሁን መመልከቱን አወቅሁ። እኔም አነዋውራችሁን አውቅ ዘንድ 40 ዓመት ሙሉ በገዳም እግዚአብሔርን ስለምነው ኖርሁ። እርሱም የልቤን መሻት አደረገልኝ አልኩት። ያም አረጋዊ ልታያቸው ከምትሻቸው መካከል አንዱ እኔ ነኝ፣ ከብፁዓን አኀው ዘንድ እንሂድ፣ ና ተከተለኝ ብሎ ይዞኝ ወጣም።
ባርስ ናውን መስገን ናምሩ ናደግ ጋር
ግብጻውያኑ ባዩኝ ጊዜ በጣም ተገርመው እኔም መንፈስ መስልኳቸው ሁሉም ለጸሎት ተነስተው ማንነቴን ይገልጽላቸው ዘንድ ወደ እግዚአብሔር ጸለዩ። በዚህ ጊዜ ከሰማይ እንዲህ የሚል ድምጽ መጣም፣ እናንተ ሰው ነውና አትፍሩ። እናንተን ያይ ዘንድ 40 ዓመታት ወደ እግዚአብሔር ስለለመነ ተቀበሉት። በዚህ ጊዜ ሁሉም ተነስተው እጅ ነሱኝ። 3 ቀንና ሌሊት ወደ እኔ ከሚመጡ ሰዎች ብዛት የተነሳ ምንም ሳልተኛና ሳላረፍ ቆየሁ። በባህር በምድረ በዳ ከተጓዝኩበት የተነሳ በደከመኝ ጊዜ በመጀመሪያ ያገኘሁትን ያን ሰው ወንድሜ ሆይ እባክህን፣ ረፍት ከማጣት የተነሳ በጣም ስለደከመኝ ብፁዓን ወደ እኔ መጥተው ቢፈልጉኝ እርሱ የምድሪቱን ውበት ሊያይ ወጥቷል በላቸውም፣ እኔም ትንሽ አረፍ ልበል ተወኝ አልኩት። ያም ብፁዓዊ ነገሬን በሰማ ጊዜ ፈጽሞ ተቆጣም፣ እየጮኸም ብፁዓውያን ወንድሞቼ ሆይ ስሙኝ፣ ከዓለም ወደ እኛ የመጣው ይህ ሰው እንክርዳድ ይዟል፣ ምድራችንንም እንዳያበላሻት ፈጥናችሁ አስወጡት፣ እተኛ ዘንድ ተውኝ። እዚህ እያለ ብፁዓን መጥተው በጠየቁኝ ጊዜ የምድሪቱን ውበት ሊያይና ደስ ሊለው ወጥቷል በላቸው አለኝ። ሐሰትን በምድራችን ይዘራ ዘንድ ይወዳልና ሀገራችንን እንዳያበላሽ ፈጥናችሁ አስወጡት አላቸውም። ቅዱሳኑም ከዓለም የመጣህ አንተ ሰው ለምን ክፉ ዘርን ትዘራብናለህ? እግዚአብሔር ሽንገላን ከንፈሮች ያጠፋቸዋል የሚለውን አልሰማህምን አሉኝ። ከብዙ አስጨናቂ ንግግር በኋላ እግራቸው ስር ወድቄ እያለቀስኩ በድያለሁ፣ ስለ ክርስቶስ ስትሉ ይቅር በሉኝ እያልኩ ለመንኳቸውም። እርስ በርሳቸውም ልመናውን እንቀበለው፣ አገራችንን እንዳያበላሽ ከእኛ ጋር ይኖር ዘንድ አንተወው ተባባሉ። እኔም እያለቀስኩ ዓይኖቼን ወደ ሰማይ አንስቼ ምን ማድረግ እንደሚገባኝ እግዚአብሔርን ጠየቅኩኝ። በዚያን ጊዜ ከሰማይ ብፁዓን ሆይ እስከ 7 ቀን ድረስ ከእናንተ ጋር ይቆይ ዘንድ ተዉት። አኗኗራችሁንና መጣጣችሁን ከመጀመሪያው ንገሩት። ጽፎ ወስዶ እናንተን እንዲመስሉ ለዓለም ያስረዳቸው ዘንድ አላቸውም። እነርሱም እንዲህ ሲሉ ነገሩኝ፣ እኛ እንደ አንተ ሰዎች ነን፣ ከእስራኤላውያን ወገን ነን። አባታችን እግዚአብሔርን በማምላክ የጸና ነበረ። በዘመኑ የነበረ ንጉስም እግዚአብሔርን ማምለክ ትቶ ለጣዖት የሚሰግድና ሕዝቡንም የሚያስገድድ ነበረ። አባታችን እንዲህ ሲል አወጀ፣ እግዚአብሔርን የሚያፈቅር እርሱም ሚስቱም ቤተሰቦቹም ከቤታቸው ይውጡ። እነርሱም በመታመን ወጡ። እግዚአብሔርን በገዳም ሲኖሩ ምግባቸውን እየሰጣቸው ኖሩ። ከብዙ ዘመናትም በኋላ የነበረው ንጉስ ሞቶ ሌላ ንጉስ ነገሰም። የኛውም ንጉስ ለጣዖት ስገዱ ብሎ ያስገድዳቸው ጀመር። 4 ቀንና ሌሊት ህዝቡን አሰቃየ። በእስር የነበሩ ህዝቦችን ግን ወደ እግዚአብሔር ይጸልዩ ነበር። እግዚአብሔርም ጸሎታቸውን ሰምቶም በደመና ጭኖ ወደዚህች ምድር አመጣን። በእኛ ዘንድ ቀንና ሌሊት እኩል ነው። ውርጭና ብርድ፣ ክረምትና በጋ፣ ሀብታምና ድሃ የለም። አውሬዎች ከእኛ ጋር ይኖራሉ። ሁልጊዜ እስከ 9 ሰዓት እንጾማለን። በ9 ሰዓት ከዛፎች ላይ የሚበቃን ያህል ፍራፍሬ ይረግፍልናል። ከዛፎቹም ስር ንጹህ ውሃ ይፈልቅልናል። የሚበቃንን ያህል እንበላለን እንጠጣለን። ከእኛ መካከል አንዱ ሚስት ማግባት ቢፈልግ አግብቶ በመጀመሪያ ያወቃታል፣ ጸንሳለች። የበኩር ልጃቸውም ለቤተ ክርስቲያን አገልጋይ ይሆናል። ሁለተኛም ያውቃታል፣ ወንድ ልጅ ትወልዳለች። ለ3ኛ ጊዜ ሴት ልጅ ትወልዳለች። ከዚያም በኋላ ፈጽሞ አይገናኙም። ሴቶቹ በሴቶች መኖሪያ፣ ወንዶችም በወንዶች መኖሪያ ይኖራሉ። ታናሽም ከታላቅም ቀድሞ አይሞትም። ግብራችን ይህ ነው። ዞሲማስ ሆይ ሁሉንም ጻፈውና ያዘውም። የእኛንም አኗኗር ለዓለም ንገራቸውም ወደ እግዚአብሔር ይመለሱ ዘንድ አለኝ። እኔም ይህንን ከብፁዓውያን በሰማሁ ጊዜ እግዚአብሔርን አመሰገንሁ። መልአኩ እንደ ነገራቸው 7 ቀን በተፈጸመ ጊዜም የብፁዓውያንን ታሪክ የያዘውን መጽሐፍ ያዝኩ። እነሱም መንገዴን እንዲመራኝ ወደ እግዚአብሔር ጸለዩም። እግዚአብሔርም በሰላም ወደ በዓት ያደረሰኝ። ከዚህም በኋላ በእረፍት የምለይበት ጊዜ ሲደርስ በገዳሙ ያሉ መነኮሳትን ሰብስቤ ዜና ብፁዓንን አነበብኩላቸውም። መጽሐፌንም ሰጠኋቸውም። ለሰው ሁሉ እንዲያስተምሩም ነገርኳቸውና ሚያዝያ 9 ቀን ነፍሴን ለእግዚአብሔር ሰጠሁ። ወስብሐት ለእግዚአብሔር። የቅዱስ ዙሲማስ ረዴትና በረከት ከሁላችን ጋር ይዋል ይደርብን አሜን።